ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። የሰሜን ኢትዮጵያ ጦርነት ከዩክሬኑ ጦርነት ይልቅ አስከፊ ነው ሲሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ተናገሩ። ዋና ጸሐፊው ዛሬ በአዲስ አበባ በሰጡት መግለጫ ከሁለትና ሶስት ወራት በፊት ጦርነቱን የማቆም ስምምነት ላይ ይደረሳል ተብሎ ማሰብ ፈጽሞ የማይቻል እንደነበር ገልጠው ስምምነቱ ስኬታማ እንዲሆን ሁሉም በትኩረት ኃላፊነቱን ሊወጣ ይገባል ሲሉም አሳስበዋል። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። ኢትዮጵያ የኤችአይቪ ኤድስን ስርጭት ምጣኔ መቀነስ ብትችልም የሚፈልገውን ያህል ግን አይደለም ተባለ። ዓመታዊ የኤድስ ቀን በዓለም ዙሪያ ታስቦ ውሏል። የዚህም ዝርዝር ደርሶናል አድማጮች፣ በመጽሔቱ ክፍለ ጊዜ ይቀርባል። ሐሙስ ህዳር 22 2015 ዓመተ ምህረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሱ ደግሞ ኦድሬስ ሪገስ ነው። የሰዓቱን የዓለም ዜና የሚያሰማን ደረጀ ደስታ ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የአፍሪካ ልማት ባንክ ለተሻሻለ የኑሮ መርሃ ግብር የዘላቂ የቦረና የውሃ ልማት ፕሮጀክት የሚውል የ13.9 ሚሊዮን ዶላር የገንዘብ ድጋፍ ለኢትዮጵያ መንግስት እንዲሰጥ መወሰኑን ዛሬ ባወጣው መግለጫ አስታወቀ። ባንኩ በመግለጫው በቦረና ዘላቂ የውሃ ልማት መርሃ ግብር የአየር ንብረት ቀውሱን የሚቋቋም ስርዓተ ጾታን ከግምት ያስገባና ዘላቂ የውሃና የንጽህና አገልግሎት ተደራሽነትን ያሻሽላል ብለዋል። ለአራት ዓመታት ይቆያል የተባለው የመጀመሪያው ዙር መርሃ ግብር ደረቅ በሆኑ የኢትዮጵያ ክፍል ለሚኖሩት ለአርብቶ አደሮቹ የማህበረሰብ አባላት የመስክ መሰረተ ልማትን፣ የውሃ ማስተላለፊያ ቧንቧዎች እንዲሁም ህይወትን፣ ጤናንና የምግብ ደህንነትን የሚያሻሽል እንደሚሆንም መግለጫው አመልክቷል። የጣሊያን ባለስልጣናት የተለያዩ አገር ዜግነት ያላቸውን 114 ፍልሰተኞች በሰብአዊ እርዳታ አቅርቦት መተላለፊያ መስበሮች ፕሮጀክት ስም በሮም አቅራቢያ በሚገኘው አውሮፕላን ማረፊያ ላይ ዛሬ ረቡዕ አቀባበል አድርገውላቸዋል። ፍልሰተኞቹ በዩኤንኤችሲአር የተመረጡ ሲሆን ከሊቢያ ትሪፖሊ እንዲወጡ የተደረጉ ናቸው። 24 ሴቶችና ከአራት ዓመት በታች የሆኑ 6 ህጻናት የሚገኙበት ቡድን ውስጥ ከሶሪያ፣ ከደቡብ ሱዳን፣ ከሱዳን፣ ከኮንጎ ዲሞክራቲክ ሪፐብሊክ፣ ከሶማሊያና ከኤርትራ የመጡ እንደሚገኙበት ተዘግበዋል። የዩኤንኤችሲአር ተወካይ ቻይራ ካርዶሌቲ ፍልሰተኞቹ እድለኞች ናቸው በማለት ከሁለት ሚሊዮን በላይ ከሚደርሱ ፍልሰተኞች መካከል በዚህ ዓመት ማውጣት የተቻለው 40 ሺዎችን ብቻ መሆኑን ተናግረዋል። እስካሁን ድረስ በህገ ወጥ አስተላላፊዎች የሜዲትራኒያንን ባህር አቋርጠው ጣሊያን መድረስ የቻሉት ፍልሰተኞች 90 ሺህ መሆናቸው ሲነገር በሰብአዊ እርዳታ አቅርቦት መተላለፊያ መስመሮች ፕሮጀክት ስም መውጣት የቻሉት 500 ብቻ መሆኑን የሮይተርስ ዘገባ አመልክቷል። የተባበሩት መንግስታትና አጋሮቹ እንደ አውሮፓ አቆጣጠር በ2023 የሰብአዊ እርዳታ ለሚያስፈልጋቸው በ10 ሚሊዮኖች ለሚቆጠሩ ተጨማሪ ሰዎች እስከዛሬ ከፍተኛ የሆነውን የ51.5 ቢሊዮን ዶላር እርዳታ መጠየቅ ጀምረዋል። የተባበሩት መንግስታት ዓለም አቀፍ የሰብአዊነት ግምገማ በሚቀጥለው ዓመት እርዳታ የሚያስፈልጋቸው ከ65 ሚሊዮን በላይ ተጨማሪ ሰዎች እንደሚኖሩ የገመተ ሲሆን ይህም በ68 አገሮች ውስጥ ያሉትን ተረጂዎች ቁጥር ወደ 339 ሚሊዮን እንደሚያደርሰው ተገልጿል። ያ ቁጥር ከዓለም 4% ወይም የዩናይትድ ስቴትስን ህዝብ ብዛት ያህል እንደሚሆን በዘገባው ተመልክቷል። ስለሆነም የሚቀጥለው ዓመት በዓለም ትልቁ የሰብአዊነት መርሃ ግብር የሚካሄድበት ነው ሲሉ ትናንት በሰጡት መግለጫ የተናገሩት የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ኦቻ ኃላፊ ማርቲን ግሪፍትስ የዩክሬን ጦርነትና የአፍሪካ ቀንድን ድርቅን አያይዘው ጠቅሰዋል። በዓለም ላይ ከ100 ሚሊዮን በላይ የሚሆኑ ሰዎች ግጭትና የአየር ንብረት ለውጥ ከቤታቸው እንዲሰደዱ በማድረግ የተፈናቃይነት ቀውስ ማስከተሉም በሮይተርስ ዘገባ ተመልክተዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የስፔን ደህንነት ኃይሎች ከማድሪድ ውጪ በሚገኝ የአየር ኃይል ጦር ሰፈር ወዳለው የአውሮፓ ህብረት የሳተላይት ማዕከል በደብዳቤ ውስጥ ተደብቆ ለአራተኛ ጊዜ መላኩ የተጠረጠረው ፈንጂ ማግኘታቸው ተነገረ። ደብዳቤው በአየር ኃይሉ የደህንነት ኃይሎች ሲመረመር በውስጡ ተቀጣጣይ ነገሮችን መያዙ ተመልክቷል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ ጽህፈት ቤት እንደ አውሮፓ አቆጣጠር ጥቅምት 24 እንዲሁም ስፔን የሚገኘው የዩክሬን ኤምባሲ እና የስፔን የጦር መሳሪያ አምራች ድርጅት ትናንት ረቡዕ ካገኟቸው ደብዳቤዎች ጋር ተመሳሳይ መሆናቸውን የአገር ውስጥ ጉዳይ ሚኒስትር ዛሬ ባወጣው መግለጫ አስታውቀዋል። የሳተላይት ማዕከሉ በህዋ ከሚገኙ የስለላ ሳተላይቶች መረጃዎችን በመቀበል ለአውሮፓ ህብረት የጋራ የውጭና የደህንነት ፖሊሲዎችን ድጋፍ የሚሰጥ መሆኑን በዘገባው ተገልጿል። የአውሮፓ ህብረት የውጭ ፖሊሲ ኃላፊ ጆሴፍ ቦረል ባለፈው መስከረም ማዕከሉ የአውሮፓ አይን ሲሉ መጥራታቸው ተነግሯል። በደብዳቤው ውስጥ የተላከው ቦምብ ትናንት ረቡዕ በስፔን ማድሪድ ለሚገኘው የዩክሬን ኤምባሲና ዛራጎዛ ውስጥ ለሚገኘው ኢንስታላዛ ለተባለው ለስፔን የጦር መሳሪያ አምራች ድርጅትም የደረሰ መሆኑን ፖሊስ ባወጣው መግለጫ አስታውቋል። ኢንስታላዛ C90 የተባሉ ሮኬት አስወንጫፊ መሳሪያዎችን የሚያመርት ድርጅት ሲሆን ስፔን መሳሪያዎቹን ለዩክሬን መለገሷ በዘገባው ተጠቅሷል። እስካሁን ከተላኩት ውስጥ ለመጀመሪያ ጊዜ የመቅሰል አደጋ ያስከተለው የደብዳቤ ውስጥ ቦምብ ትናንት በዩክሬን ኤምባሲ ሰራተኛ ላይ የደረሰ መሆኑን ተነግሯል። የስፔን ከፍተኛ ፍርድ ቤት ድርጊቱ ሽብርተኝነት ሊሆን ይችላል በሚል ጉዳዩን የሚያይበት ፋይል መክፈቱ ተመልክቷል። የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌባ የአውሮፓ ህብረት በሩሲያ ሚሳኤል ኢንዱስትሪ ላይ ማዕቀብ እንዲጥል ዛሬ ባስተላለፉት የትዊት መልእክት ተጠየቁ። የሩሲያ ሚሳኤል ምርቶች ሊቆሙ ይገባል ያሉት ኩሌባ በአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ላይ ይህንን መልእክታቸውን ከህብረቱ የውጭ ፖሊሲ ሊቀመንበር ጆሴፍ ቦሬል ጋር የተነጋገሩበት መሆኑን ጠቅሰዋል። የአውሮፓ ህብረት ለዩክሬን ለሚሰጠው የመከላከያ እርዳታም ኩሌባ ምስጋናቸውን አቅርበዋል። ሩሲያ ሚሳኤሎቿን የዩክሬንን ከተሞች በመደብደብ በአገሪቱ ቁልፍ የሆኑ የኤሌክትሪክ ማስተላለፊያ የመሳሰሉትን የመሰረተ ልማቶችን እንደምታወድም ተገልጿል። የቀድሞው ኮከብ የብራዚል እግር ኳስ ተጫዋች ፔሌ ለካንሰር ሕክምና ሆስፒታል መግባቱን ሴት ልጁ ኬሊ ናሲሜንቶ ትናንት ረቡዕ በማህበራዊ ድረገጽ ላይ አስታውቃለች። ይሁን እንጂ ለህይወት የሚያሰጋው ያልተጠበቀ አስቸኳይ ችግር ያልገጠመው መሆኑንም ናሲሜንቶ አክላ ማስታወቋን የሮይተርስ ዘገባ አመልክቷል። ናሲሜንቶ ኢንስታግራም ላይ ያሰፈረችው ጽሑፍ የወጣው ኢኤስፔን ብራዚል ፔሌ የሰውነቱ ክፍሉ ላይ እብጠት ስለገጠመው አልበርት አንስታይን ሆቴል ገብቶ ብዙ የጤና ምርመራዎች የተካሄዱለት ነው የሚል ዘገባ ካወጣ በኋላ መሆኑ ተዘግቧል። ናሲሜንቶ በጽሑፏ የአባቴን ጤንነት አስመልክቶ ዛሬ በመገናኛ ብዙሃን በርካታ አስደንጋጭ ዜናዎች ወጥተዋል። እሱ ሆስፒታል ውስጥ ሆኖ የሕክምና ክትትል እየተደረገለት ነው። ድንገተኛ ወይም አዲስ የሆነ ነገር የለም። ለአዲስ ዓመት ከሱ ጋር ሆኜ አዳዲስ ፎቶግራፎችን እንደማወጣ ቃል እገባለሁ ብላለች። የ82 ዓመቱ ፔሌ ባለፈው መስከረም 2014 ዓ.ም በአንጀት ካንሰር ሕክምና ትልቅ እጢ ከተወገደለት በኋላ በቋሚነት ሆስፒታል እየተመላለሰ ሕክምናውን ሲወስድ እንደነበር ተመልክቷል። ኢኤስፒኤን ብራዚል ባወጣው ዘገባ ፔሌ የልብ ችግር እየገጠመው ሲሆን ሐኪሞች የኪሞቴራፒ ሕክምናው የተጠበቀውን ውጤት እያመጣ አይደለም የሚል ስጋት እየገባቸው ነው ሲል ዘግቧል። የፔሌ ስራ አስኪያጅና የአልበርት አንስታይን ሆስፒታል ስለ ጉዳዩ ምንም አስተያየት አለመስጠታቸውንም ሮይተርስ ጨምሮ ዘግቧል። በመጨረሻም ፕሬዚደንት ባይደን እና ባለቤታቸው ቀዳማዊት እመቤት ጂል ባይደን ከአዝናኙ የራፐር አቀንቃኝ ኤልኤል ኩልጄ ጋር በመሆን በነጩ ቤተ መንግስታቸው አቅራቢያ የተተከለውን ብሔራዊ የገና ዛፍ አብርተዋል። ትናንት ረቡዕ ምሽቱን የተከናወነው ስነ ስርዓት ለ100 ዓመት የቆየ መሆኑም የአሶሲየትድ ፕሬስ ዘገባ አመልክቷል። ባይደን የገናውን ዛፍ መብራት ሲያበሩ ከባይደን ቤተሰብ ለእናንተ ይድረስ፣ አሜሪካ መልካም የገና በዓል ብለዋል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ህዳር 22 2015 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ሲሳይ አሸናፊና ግርማ ደገፋ፣ የዌብና ማህበራዊ መገናኛ አቀናባሪያችን አባዩ ገበያው፣ የስቱዲዮ ምስልና ድምፅ አቀናባሪው ጆናታን ወከር ነው። የዕለቱ ዋና አዘጋጅ ጽዮን ግርማ ናት። አድማጮች አሁን በቀጥታ ወደ ዕለቱ አቪረስ መወስዳችሁ። በመግቢያው ያስተዋወቅኩት ርዕስ ነው። የሰሜን ኢትዮጵያው ጦርነት ከዩክሬን ጦርነት ይልቅ አስከፊ ነው ሲሉ የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የተናገሩበት። ዋና ጸሐፊው ዛሬ በአዲስ አበባ በሰጡት መግለጫ ከሁለትና ከሶስት ወራት በፊት ጦርነቱን የማቆም ስምምነት ላይ ይደረሳል ብሎ ማሰብ ፍጹም የማይቻል እንደነበር ተናግረው ስምምነቱ ስኬታማ እንዲሆን ሁሉም በትኩረት ኃላፊነቱን ሊወጣ ይገባል ሲሉም አሳስበዋል። የተባበሩት መንግስታትና አጋር ተቋማት የተፈጠረውን የሰላም ድል ተጠቅመው የሰብአዊ ድጋፍ ለሚያስፈልጋቸው አካላት አስቸኳይ ድጋፍ ለማድረስ አቅማቸውን አሳድገው እየሰሩ ይገኛሉ ብለዋል። ዋና ጸሐፊው ከጠቅላይ ሚኒስትር አብይና ከፕሬዝዳንት ሳህለወርቅ ጋር በወቅታዊ ጉዳዮች ዙሪያ መወያየታቸውም ተዘግቧል። መግለጫውን የተከታተለው ኬኔዲ አባተ ተከታዩን አድርሶናል።
በስድስተኛው የአፍሪካ ህብረትና የተባበሩት መንግስታት የጋራ አመታዊ ጉባኤና በዓለም አቀፉ የኢንተርኔት ጉባኤ ላይ ለመታደም አዲስ አበባ የሚገኙት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ በዛሬው ዕለት ከፕሬዝዳንት ሳህለወርቅ ዘውዴና ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በአህጉሪቱ ሰላምና ልማት ላይ ሁለቱ ድርጅቶች በጋራ በሚሰሯቸው ጉዳዮች ዙሪያ ያተኮረ መሆኑን በትዊተር ገጻቸው በገለጹት የህብረቱና የተመድ የጋራ ጉባኤ ላይ ከታደሙ በኋላ ሚስተር ጉተሬሽ ዛሬ በአፍሪካ ህብረት ዋና መስሪያ ቤት ለጋዜጠኞች መግለጫ ሰጥተዋል። በመግለጫቸውም ኢትዮጵያን ጨምሮ በአህጉሪቱ የተለያዩ አካባቢዎች ያሉ ግጭቶችን በድርድር ለመፍታት ተመድና የአፍሪካ ህብረት በጋራ እየሰሩ መሆኑን የተናገሩት ዋና ጸሐፊው ከጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ የተደረሰውን የሰላም ስምምነት በማስመልከት መወያየታቸውን ገልጸዋል።
Well, this morning President Moussa Faki Mahamat and myself have met Prime Minister Abiy.
ዛሬ ጧት እኔና ሙሳ ፋኪ ጠቅላይ ሚኒስትር አብይን አግኝተናል። የተባበሩት መንግስታት ግጭት የማቆም ስምምነት ላይ እንዲደርስ ያደረገውን በአፍሪካ ህብረት የሚመራውን የሽምግልና ሂደት ሙሉ በሙሉ ይደግፋል። አሁን በስምምነቱ ትግበራ ምዕራፍ ላይ ነን። ትግበራው ስኬታማ እንዲሆን የአፍሪካ ህብረትንና የስምምነቱን ፓርቲዎች መደገፋችንን እንቀጥላለን። ለአፍሪካዊ ችግር አፍሪካዊ መፍትሄ እንደ የሚያስፈልጋቸው በጽኑ እናምናለን። በዚህ ሂደት ህብረቱን በመደገፋችንም በጣም ደስተኞች ነን።
ጠቅላይ ሚኒስትር አብይም በማህበራዊ ድረገጾቻቸው ባሰፈሩት አጭር ጽሑፍ ከተመድ ዋና ጸሐፊ ጉተሬሽ እና ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር በተለያዩ ጉዳዮች ላይ ውጤታማ ውይይት አድርገናል ብለዋል። ባለፈው ነሐሴ ወር ዳግም አገርሽቶ የነበረው የሰሜን ኢትዮጵያው ጦርነት ተባብሶ በቀጠለበት የጥቅምት ወር አጋማሽ ላይ የኢትዮጵያ ሁኔታ ከቁጥጥር ውጪ የሆነ ነው ሲሉ ሚስተር ጉተሬሽ መናገራቸው ይታወሳል። በዚሁ ንግግራቸው ላይ በኢትዮጵያ ያለው ማህበረሰባዊ መዋቅር እየተበጣጠሰ ነው፣ ሰላማዊ ዜጎች አሰቃቂ ዋጋ እየከፈሉ ነው ማለታቸው አይዘነጋም። ይህ ንግግራቸው ታዲያ የኢትዮጵያ መንግስትን አስቆጥቶ ነበር። በመንግስታቱ ድርጅት የኢትዮጵያ ቋሚ ተወካይ አምባሳደር ታዬ አጽቀሥላሴ በወቅቱ በሰጡት ምላሽ የዋና ጸሐፊውን ንግግር ያልተገባና የተጋነነ ሲሉ መተቸታቸው ይታወሳል። ጠቅላይ ሚኒስትር አብይ በዛሬው ትዊታቸው ከመንግስታቱ ድርጅት ዋና ጸሐፊ ጋር ስለተወያዩባቸው ነጥቦች በዝርዝር ባይገልጹም ትብብራችን እንደሚጠናከር አልጠራጠርም ሲሉ ገልጸዋል። የሰሜን ኢትዮጵያው ግጭት ከተቀሰቀሰበት ጊዜ ጀምሮ በቅርበት ሲከታተሉ መቆየታቸውን በዛሬው መግለጫቸው የገለጹት ጉተሬሽ የኢትዮጵያ ጦርነት ከዩክሬኑ ይልቅ የከፋ መሆኑን ተናግረዋል። ከሁለትና ከሶስት ወራት በፊት በድርድር ስምምነት ላይ ይደረሳል ብሎ ማሰብ ፈጽሞ የማይቻል ነበር ሲሉም ስምምነቱ ያልተጠበቀ እንደነበር ገልጸው ለስምምነቱ ስኬታማነት ሁሉም በትኩረት ኃላፊነቱን ሊወጣ ይገባል ሲሉ አሳስበዋል።
Discussions at military level are extremely promising from my point of view. But more important than to assess what is happening.
በኒይቲ በወታደሮች ደረጃ የሚደረጉ ውይይቶች በጣም ተስፋ ሰጭ ናቸው። ነገር ግን የተፈጸመ ያለውን ከመገምገም በላይ ጠቃሚ የሆነው ነገር ለስኬታማነቱ ያንዳንዱ አካል በጥልቀት አስተዋጽኦ ያደረገ መሆኑን ማረጋገጥ ነው። ይህ አሁን የተፈጠረው ኢትዮጵያ፣ አፍሪካ እንዲሁም መላው ዓለም ሊያጣው የማይገባ እድል ነው። ከዩክሬን ግጭት ይልቅ በኢትዮጵያ ግጭት ከፍተኛ ውድመቶች ተከስተዋል። ሰዎች አንዳንድ ጊዜ ጦርነቱን ከባድነት ይዘነጋሉ። ለአፍሪካ ህብረት ምስጋና ይግባውና አሁን የተሳካው ስምምነት አስደናቂ ነው። ስለዚህ በማንኛውም የዓለም ክፍል ያለ አካል ሁሉ የተደረሰው የሰላም ስምምነት የመጨረሻ ደረጃ ላይ እንዲደርስና ዘላቂ እንዲሆን የአፍሪካ ህብረትንና ፓርቲዎቹን የመደገፍ ግዴታ አለበት።
አሁን የተፈጠረውን የሰላም እድል በመጠቀም በጦርነቱ ለተጎዱ አካባቢዎች አስፈላጊውን ሰብአዊ ድጋፍ ለማድረግ ተመድና አጋሮቹ አቅማቸውን አሟጠው እየሰሩ መሆኑንም ገልጸዋል።
On the other hand, we have dramatic humanitarian needs in the areas impacted by conflict.
በየብስና በአየር የምንደርስባቸው የእርዳታ አቅርቦት መስመሮች መከፈትን እድል በአግባቡ ለመጠቀም የሁሉንም የተባበሩት መንግስታት ድርጅት ተቋማትና የአጋሮቻችንን አቅም እያሳደግን ነው። በዚህም ድጋፍ ለሚፈልጉ ሰዎች ሁሉ በተቻለ ፍጥነት የምንችለውን ያህል ድጋፍ ለማድረስ እየሰራን ነው። ዓለም አቀፉ ማህበረሰብ ለኢትዮጵያ እድገት ድጋፍ እንዲያደርግም ጥሪ እናቀርባለን።
ዋና ጸሐፊው አንቶኒዮ ጉተሬሽ ከሰዓት በኋላ ደግሞ ከፕሬዝዳንት ሳህለወርቅ ዘውዴ ጋር መወያየታቸውን ኢዚያ የዘገበ ሲሆን በፕሬዝዳንቱ አጽፈት ቤት የተደረገው ውይይት በኢትዮጵያና በዓለም አቀፍ ወቅታዊ ጉዳዮች ላይ ያተኮረ መሆኑ ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለሰዓቱ አቢር አመሰግናለሁ። አድማጮች፣ በተዛማች ርዕስ ሽረ ላይ ውይይት እየተካሄደ መሆኑ ተገለጠ። በኢትዮጵያ መንግስትና በህወሓት መካከል የተደረገውን የሰላም ስምምነት ተከትሎ የትግራይ ታጣቂዎች ትጥቅ የሚፈቱበትን ሁኔታ አስመልክቶ የሚደረግ ውይይት ሽረ ላይ መጀመሩን የመንግስት ኮሚኒኬሽን አገልግሎት ዛሬ አስታውቋል። በውይይቱ ላይ ከሁለቱም ወገኖች የተውጣጡ የኮሚቴ አባላት እየተሳተፉ መሆናቸውም ተመልክቷል። ዘዝር እቅድ የሚዘጋጅ የባለሙያዎች የጋራ ኮሚቴ ከትናንት ህዳር 21 ቀን ጀምሮ ሽሬ ላይ ስራውን መጀመሩንና ስራውም በጥቂት ቀናት ውስጥ እንደሚጠናቀቅ ጽህፈት ቤቱ በዚሁ አጭር መግለጫው ይፋ አድርጓል። የኢትዮጵያ መከላከያ ሰራዊትና የትግራይ ተዋጊዎች ተወካዮች እንደ ስላሴ ላይ ተገናኝተው በቴክኒካዊ ጉዳዮች ላይ እንደሚወያዩ አሳም አምባሳደር ወንድሙ አሳምነው ባለፈው ሳምንት ለጋዜጠኞች ገልጠው ነበር። በህዋት በኩል ተደራዳሪ የነበሩት የባለሙያዎች ኮሚቴ የሚያወጣው ዝርዝር እቅድ ታጣቂዎችን የማስፈታት ካምፕ የማስገባትና ተያዥ ጉዳዮችን ይመልሳል ተብሎ የሚጠበቅ ሲሆን እቅዱን የማስወጣት ስራ በቴክኒክ ጉዳዮች ምክንያት መዘግየቱንም የመንግስት ኮሚኒኬሽን አገልግሎት ጠቁሟል። አድማጮች፣ ተከታዩ ርዕስ ደግሞ ወደ እለቱ የሚያመጣን ይሆናል። ኢትዮጵያ የኤችአይቪ ኤድስን ስርጭት መጣኔ መቀነስ ብትችልም የሚፈልገውን ያህል ግን አይደለም ተብሏል። እንደ ሀገር የቫይረሱ ስርጭት መጣኔ ዝቅተኛ ቢሆንም አሁንም በተለያዩ ክልሎች ከፍተኛ ቁጥር ያለው ህብረተሰብ ክፍል ቫይረሱ በደማቸው ውስጥ ይገኛል ሲል የጤና ጥበቃ ሚኒስቴር አመልክቷል። ይበንዲ እንዳለ በሰሜኑ ጦርነት ሳቢያ የቫይረሱን ስርጭት ለመከላከልም ሆነ የህክምና አገልግሎት ለመስጠት ተጽዕኖ አሳድሮ መቆየቱን የአማራ ክልል ጤና ጥበቃ ቢሮ አስታውቋል። መስፍን አራጌ ተከታትሎታል።
በጤና ጥበቃ ሚኒስቴር የሚኒስትር ዴኤታ ጽህፈት ቤት ኃላፊና ከፍተኛ አማካሪ ፍቃዱ ያደታ ኢትዮጵያ ላለፉት 30 ዓመታት ኤችአይቪን በመከላከልና በመቆጣጠር የሰራቻቸው ስራዎች ከ3% በላይ የነበረው የቫይረሱ ስርጭት ምጣኔ ወደ 0.93% መድረሱን አመልክተው ይህንንም በስኬት ዘክረውታል። እንደ ኃላፊው ማብራሪያ ኢትዮጵያ ውስጥ ከግማሽ ሚሊዮን ህዝብ በላይ ቫይረሱ በደም ውስጥ ይኖራል ተብሎ ይገመታል።
ከነዚህ ውስጥ እንግዲህ ራሳቸውን እንዲያውቁ በተደረገው ጥረት ራሳቸውን ያወቁት 84% ነው። ከነዚህ 84% ደግሞ 95% መድኃኒቱን ለመውሰድ በቅተዋል። ከነዚህ 95%ዎቹ ደግሞ 96%ቸው ቫይራል ሎዳቸው ከ1000 ኮፒ በታች ሰፕሬስድ ማድረግ ተችሏል እና በአንድ የደም ሜትር ኪዩብ ውስጥ ሊኖር የሚችለው የቫይራል ሎድ ከ1000 ኮፒ በታች ከሆነ እነዚህ ሰዎች ጤናማ የሆነ ኑሮ ሊኖሩ ይችላሉ፣ ሊሰሩ ይችላሉ፣ ሌሎች ተጓዳኝ በሽታዎች ላይዛቸው ይችላል።
ከቅርብ ዓመታት ወዲህ መዘናጋቶች በስፋት ይስተዋላሉ ነው ያሉት ኃላፊው። ስርጭቱ ይቀንስ እንጂ የሚፈልገውን ያህል አለመሆኑን ይናገራሉ። በተለይ በክልሎች የስርጭቱ ምጣኔ ከፍተኛ መሆኑን ጠቁመዋል።
ለምሳሌ ጋምቤላ ላይ፣ አዲስ አበባ ላይ፣ አማራ ክልል ላይ፣ ድሬዳዋ ላይ፣ ሀረሪ ላይ ከናሽናል የስርጭት ምጣኔ በላይ ናቸው። እነዚህ አሁን በኢትዮጵያ ቀንሷል ማለት የሚያስቸግረው ለዛ ነው። አንዳንድ የህብረተሰብ ክፍል ላይ ከፍ ብሎ እያለ አገራዊ ስርጭቱ ግን በሚፈለገው ደረጃ ደርሷል ብለህ ስታስብ ፍትሃዊ የሆነ አገልግሎት እንዳልሆነ ስለሚያሳይ ያንን በደንብ ስራ የሚጠይቁ ሁኔታዎች አሉ። ይሄንን በዛ ልክ አቅም ተጨማምሮ ካልተሰራበት ወደ ነበረው ድሮ እንዳይመለስ ስጋት አለን።
በአማራ ክልል ጤና ጥበቃ ቢሮ የኤችአይቪ መከላከልና መቆጣጠር ዘርፍ ብዙ ምላሽ ዳይሬክቶሬት ዳይሬክተር ወደን ገረመው በክልሉ የኤችአይቪ ስርጭት ምጣኔ 1.8 በመቶ መሆኑን አረጋግጠዋል። ይሁን እንጂ ስርጭቱ እየቀነሰ መምጣቱን የሚያመላክቱ የጥናት ውጤቶች እንዳሉ አስታውቀዋል። የስርጭቱ ባህሪም እንደ እድሜ፣ አካባቢና የስራ ሁኔታ ይለያያል ነው ያሉት።
በሀገር አቀፍ ደረጃ 265 ወረዳዎች በልዩ ሁኔታ ከ0.03% በላይ የኤችአይቪ ስርጭት ያለባቸው ናቸው። በአዲስ ማለት ነው። ከ265 72 በአማራ ክልል ውስጥ ነው ያሉት። እነሱን አተኩሮ እነሱን መሰረት ያደረገ ሌሎችንም አቀናጅቶ የሚሰራበት ስራዎችን ታቅደው እየተሰራ ነው ያለው።
ክልሉ ይበልጥ ለኤችአይቪ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ትኩረት አድርጎ የግንዛቤ ማስጨበጫ፣ የምርመራ፣ የምክርና የህክምና አገልግሎቶችን በመስጠት ላይ መሆኑን ጠቅሰዋል። በሰሜኑ የኢትዮጵያ ክፍል የተቀሰቀሰው ጦርነት ግን በመከላከሉና በህክምና አሰጣጡ ላይ ተጽዕኖ ማሳደሩን ጠቁመዋል።
ሁለት ነገሮችን ፈጥሯል። አንደኛው በከፋ ሁኔታ ህብረተሰቡ ከነበረበት ከቀየው ተለይቶ የሚሸሸው እንዲሸሽ፣ እዛው ላይ ያለው ደግሞ ከአሁን በፊት በመደበኛ ያገኝ የነበረውን አገልግሎት እንዳያገኝ፣ አገልግሎቶችም ጭምር እንዲወድሙ የተደረገበት ሁኔታ ስለነበር ይህንን መድኃኒት ያገኙ የነበሩ ሰዎች መድኃኒታቸውን ያቋርጡበት ሁኔታ የተፈጠረበት ነው። ጤና ተቋማት ሳይቀር የወደሙ ከመሆናቸው ጋር ተያይዞ ይህ ትልቅ መመሰቃቀል የፈጠረ እንደነበረ፣ ማህበራዊ ቀውስ የፈጠረ እንደነበረ በግልጽ የሚመለከት ነገር ነው። እሱ ብቻ ሳይሆን አስገድዶ መድፈሩ በጣም የከፋ ነበር። አስገድዶ መድፈር ወይም ደግሞ ጥንቃቄ የጎደለው ወሲብ ከኖረ ደግሞ ኤችአይቪን ለማሰራጨት ትልቅ አይነተኛ እንትና የነበረው እና እንዲ አይነት ነገሮች ከፍተኛ ችግር የፈጠሩ እንደነበሩ፣ አሁን እነዚህን ችግሮች ለመቅረፍ ደግሞ ታቅዶ ያው ብዙ ነገሮችን ከግንዛቤ ፈጠር አኳያና አገልግሎት ከመስጠት አኳያ መልሶ እነዚህን የወደሙ ተቋማትን በመመለስ መድኃኒት አቋርጠው የነበሩትን መድኃኒታቸውን እንደገና እንዲጀምሩ ሳያቋርጡ እንዲወስዱ የማድረግ ስራ ተጠናክሮ እየቀጠለ ነው ያለው። ተደፈሩትንም የስነ ልቦና ሳይኮሶሻል ስልጠና እየሰጠን ግንዛቤ እየተፈጠረ ራሳቸውን ተመርምረው የሚያውቁበትና ፖዘቲቭ ከሆኑ ደግሞ ወደ ሕክምና የሚገቡበትን ሁኔታ እየተመቻቸ እየተሰራ ነው ያለው ማለት ነው።
መድኃኒቱን ማቋረጥ በሽታውን እንዲለማመድ ከማድረግ ባለፈ የቫይረሱ መጠን በመጨመር ለተጓዳኝ የጤና ችግር ይዳርጋል ይላሉ የዘርፉ ባለሙያዎች። አቶ ወድነህም እንደ አስፈላጊነቱ ተከታታይና ቀጣይነት ያላቸው የሕክምና አገልግሎቶች ሊሰጡ እንደሚችሉ አመልክተዋል።
መድኃኒት ያቋረጡ ሰዎች መድኃኒቱን በማቋረጣቸው ምክንያት ቫይረሱ ድል አግኝቶ እንደገና የሚራባበት ሁኔታ ይፈጥራል ማለት ነው። እንዲህ አይነት ነገሮች ያው በጥናት የሚለዩ ነገሮች ቢኖሩም ከመጀመሪያው የበሽታ የመከላከል አቅማቸው እያነሰ ለህመም የሚደረጉበት ሁኔታ እንደሚፈጠር ነው የሚታወቀው። እሱ ያው ሁኔታ የፈጠረው ከዚህ ከግጭቱ ጋር ከጦርነቱ ጋር ተፈጥሮ የመጣ ነገር ነው። አሁን የሚደረገው ምንድን ነው? አቋርጠው የነበሩትን መድኃኒት ተከታትለው እንዲወስዱ ነው የሚደረገው። እየተደረገ ያለን በዚህ ነው። መጀመሪያ ጀምረው የነበሩት መድኃኒት ታማ ለመሆኑ እየተረጋገጠ መሄድ ከሆነና ቫይረስ መጠናቸው ማይቀንስ ከሆነ ወደ ቀጥለው ወዳሉት የራሱን የቻለ ደረጃዎች ስላሉት ወደዚያ የሚሄዱበት ሁኔታ ሊፈጠር ይችላል።
ዓለም አቀፉ የኤድስ ቀን በዓለም ለ35ኛ በኢትዮጵያ ለ34ኛ ጊዜ ፍትሐዊና ተደራሽ የኤችአይቪ ኤድስ አገልግሎት በሚል መሪ ሀሳብ ይከበራል። በዓሉን አስመልክቶ ጤና ጥበቃ ሚኒስቴር በማህበራዊ ትስስር ገጹ እንዳሰፈረው ኢትዮጵያ ውስጥ ቫይረሱ በደማቸው ከሚገኝባቸው 62 በመቶ ሴቶች ናቸው። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። አድማጮች፣ በተከታዩ ርዕስ ደግሞ ወደ ዓለም አቀፍ ርዕሶች ስናመራ ወደ ጎረቤት ኬንያ የሚወስድን ርዕስ እናገኛለን። ኬንያ 1 ሚሊዮን ሕፃናቷ በከባድ የተመጣጠነ ምግብ እጥረት መጎዳታቸውን አስታወቀች። የአፍሪካ ቀንድ አገሮች ውስጥ የቀጠለው ድርቅ ኬንያን ጨምሮ በክልሉ በጠቅላላ ረሃቡ እየተባባሰ መሆኑ ተገልጿል። የኬንያ ባለስልጣናት ቁጥራቸው ወደ 1 ሚሊዮን የሚጠጋ ሕፃናት በከባድ የተመጣጠነ ምግብ እጥረት ተጎድተዋል ነው ያሉት። በተከታታይ ለአምስተኛ ጊዜ ወቅቱን ጠብቆ ያልዘነበው ዝናብ ባለስልጣናትና የረድኤት ድርጅቶች እንደሚሉት ከባድ የረሃብ አደጋን ደቅኗል። አህመድ ሁሴን ከሰሜን ኬንያ ዋጂር ወረዳ ያደረሰንን ቆንጅታየ እንደሚከተለው ታቀርበዋለች።
የኬንያ ብሔራዊ የድርቅ ሁኔታ አስተዳደር ባለስልጣን በቅርቡ እንዳስታወቀው እድሜያቸው ከ5 ዓመት በታች የሆኑ 942000 በላይ ህፃናት እንዲሁም 134000 ነፍሰ ጡርና የሚያጠቡ እናቶች በተመጣጠነ ምግብ እጥረት ተጎድተዋል። ከነዚህ ውስጥ ሩቡን ቁጥር የሚይዙት በሰሜን ምስራቅ ኬንያ ጋሪሳ፣ ማንዴራና ዋጅር ወረዳዎች የሚኖሩ ናቸው። የዋጅር ባለስልጣናት ከወረዳዋ ህፃናት 16% በተመጣጠነ ምግብ እጦት የተጎዱ መሆናቸውን ተናግረዋል። አንዷ የካትሪን ማርቲን ልጅ ነች።
ንኳን መለታ ምጣቶ ክሊኒክ ናውኩ ዋጅር ትኮና ሽንዳ
ልጅን ላሳክመው እዚህ ክሊኒክ አመጣሁት። በቂ ምግብ የለንም። እኛ እናቶች በድርቁ በጣም ተጎድተናል። ኢኮኖሚውም ወድቋል። መንግስት እንዲረዳን እንጠይቃለን።
ኬንያ ውስጥ በበርካታ 10 አመታት ታይቶ የማያውቀው የከበደ ድርቅ 4.5 ሚሊዮን ህዝብ የሚበላው ፍለጋ እንዲሰደድ ማድረጉን የሀገሪቱ ባለስልጣናት ይናገራሉ። የዋጅር ባለስልጣናት የጤና ጥበቃ ባለሙያዎችን በማሰልጠን ለተጎዱ ህጻናት ለመድረስ እየተሯሯጡ ናቸው። ሀቢባ ማዓላም የዋጅር ወረዳ አስፈጻሚ ኮሚቴ የጤና ጉዳይ ኃላፊ ናቸው። እንዲህ ሲሉ ያስረዳሉ።
We currently train 134 healthcare workers. They'll be able to
በተመጣጠነ ምግብ እጦት የተጎዱትን ህጻናት የሚለዩና በተለያዩ መርሃ ግብሮች የሚመዘግቡ 134 የጤና ጥበቃ ሰራተኞችን አሰልጥነናል። ሌላው ደግሞ በ6 ንዑስ ወረዳዎች ማገገሚያ ማዕከሎችን አቋቁመናል። በተመጣጠነ ምግብ እጥረት በጣም በከባድ ሁኔታ የተጎዱትን በመቀበል ላይ ነን።
ድርቁ የሚያስከትለውን ጉዳት ለመቀነስ የኬንያ መንግስትና የረዴት ድርጅቶች የውሃ ጉድጓድ እያስቆፈሩና አጣዳፊ የምግብ እርዳታ እያከፋፈሉ ናቸው። ሆኖም ህጻናት አድንን ጨምሮ የረዴት ድርጅቶች ችግሩ እጅግ ግዙፍ መሆኑን ነው የሚያስገነዝቡት። መሐመድ ኡስማን የህጻናት አድን Save the Children የአስቸኳይ እርዳታ አስተባባሪ ናቸው። ስለ ችግሩ ሲያስረዱ እንዲህ ብለዋል።
In Wajir we have 191 outreach sites offering
net ዋጅር ውስጥ የተመጣጠነ ምግብ ድጋፍና የተቀናጀ ህክምና አገልግሎቶች የሚሰጡ 191 ጣቢያዎች አሉን። በድርቁ ምክንያት ለከሱት የቀንድ ከብቶች የሚሆን መኖ በማደልም እየረዳነን። በመላው ወረዳዋ ለ8000 አባወራዎች ገንዘብ ድጋፍ የምንሰጥበት ምራ አግብርም አለን። ብዙ ስራ እየሰራነን፣ ነገር ግን ከችግሩ አቋያ በቂ አይደለም።
ዋጅር ውስጥ በሚገኘው የህፃናትና የእናቶች የጤና ማዕከል እናቶች አሁንም በረሃብ የተጎዱ ልጆቻቸውን ሊያሳክሙ መምጣታቸውን ቀጥለዋል።
አመሰግናለሁ ቆንጅት። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩም በአፍሪካ ጉዳይ ላይ የሚያተኩር ነው። በረሃብ የተመታችው አፍሪካ የገንዘብ እርዳታና የዕዳ ማስተካከያ ያስፈልጋታል ተብሏል። በኮቪድ-19 ወረርሽኝና በዩክሬን እየተካሄደ ባለው ጦርነት ሳቢያ የምግብ ቀውስ የገጠማቸው አፍሪካ ሀገሮች የገንዘብ ድጋፍና አንዳንዶቹም ዕዳ ማስተካከያ ያስፈልጋቸዋል ሲሉ ሮይተርስ ኔክስት በተሰኘ የውይይት መድረክ ላይ የተሳተፉ የገንዘብ ባለሙያዎች ትናንት አሳስበዋል። የምግብ ዋስትና አለመኖር አብዛኛውን አፍሪካ ስጋት ውስጥ የጣለ ሲሆን ይህም በተራዘመ ጦርነትና በአከባቢ አየር ለውጥ ተጽዕኖ ሳቢያ እየተባባሰ መሆኑም ተጠቁሟል። ለዝርዝሩ እንግድ ወልዴ።
የተራዘሙ የትጥቅ ግጭቶች እንዲሁም ለተራዘመ ድርቅና የጎርፍ አደጋ መንስኤ የሆነው የአከባቢ አየር ለውጥ በምግብ ዋስትና ላይ አሉታዊ ተጽዕኖ ቢያደርስም ሁኔታው ይበልጥ ከቁጥጥር ውጪ የሆነው በኮቪድ-19 ወረርሽኝ ምክንያት በተቀዛቀዘው ኢኮኖሚና የአገሮቹ ዕዳ እያደገ መምጣት ከዛም ደግሞ ሩሲያ በዩክሬን ላይ በፈጸመችው ወረራ ሳቢያ በተፈጠረው የምግብ አቅርቦት ቀውስ ምክንያት ነው። ሮይተርስ ኔክስት በተሰኘው የፓነል ውይይት ላይ ተሳታፊ ከሆኑት አንዱ የዓለም አቀፍ ገንዘብ ድርጅቱ IMF የአፍሪካ ክፍል ኃላፊ የሆኑት አበበ አይምሮ ስላሴ ናቸው።
It's not just been these macroeconomic
የማክሮ ኢኮኖሚው ችግር ብቻ አይደለም። በሚያሳዝን ሁኔታ የምግብ ዋስትና ለመኖር ችግርም ነው። የምግብ ዋስትና ለመኖር ከመቼም ጊዜ በላይ የከፋ ነው። በሳህል አንዳንድ አካባቢዎች በአፍሪካ ቀንድ እና እንዲሁም በሌሎች አካባቢዎች ጭምር የምግብ ዋስትና ለመኖር እጅግ ከባድና ፖሊሲዎች ሊያተኩሩበት የሚገባ ጉዳይ ነው።
በአፍሪካ የምግብ ዋስትና ችግር የተጋረጠባቸው ሰዎች ቁጥር ባለፈው ዓመት ወደ 60% አሻቅቦ 82 ሚሊዮን ደርሷል። በምዕራብ አፍሪካ ከ31 ሚሊዮን ወደ 41 ሚሊዮን አሻቅቧል። ማይክል ደንፎርድ የዓለም ምግብ ፕሮግራም የምስራቅ አፍሪካ ኃላፊ ናቸው።
This is really hurting the populations. This
ይህ ሰዎችን በእጅጉ እየጎዳ ያለ ነገር ነው። በርካታ ሰዎች በከፍተኛ ምግብ ዋስትና እጦት ውስጥ ናቸው። ሰዎች ተርበዋል፣ እንደተራቡ ወደ አልጋቸው ይሄዳሉ። ህጻናትና እናቶች በቂ ምግብ አያገኙም። አንድ ጊዜ የተመጣጠነ ምግብ ያጣ ህጻን መልሶ ማገገም አይችልም። ስለዚህ የረሃቡን ተጽዕኖ ወደፊትም የምናየው ነው የሚሆነው።
በኮቪድ-19 ወረርሽኝ ወቅት ዓለም አቀፉ የገንዘብ ድርጅት አገሮች ያለባቸውን ዕዳ ለጊዜው እንዳይከፍሉ በማድረግ ገንዘቡን የጤና ስርዓታቸውንና ኢኮኖሚያቸውን እንዲደግፉበት ፈቅዷል። ይህ የፎይታ ጊዜ ግን አሁን አብቅቷል። አገሮች ግን አሁንም ህዝቦቻቸውን ለመመገብ ፈተና ሆኖባቸዋል። የገንዘብ ተቋሙ ባለፈው ወር አገሮች የምግብ ዋስትና እንዲያሳድጉበትና ከውጪ ምግብ ለማስገባት የሚያወጡትን ገንዘብ ለመሸፈን እንዲያውሉት አስቸኳይ ገንዘብ በመመደብ እንዲደርሳቸው አድርጓል። ስታንዳርድ ቻርተር ባንክ የተሰኘው ተቋም ውስጥ የመካከለኛው ምስራቅና የአፍሪካ ከፍተኛ ኢኮኖሚ ባለሙያ የሆኑት ራዚያ ካን ገንዘብ ማቅረብ ብቻ መፍትሄ ይሆን እንደው ጥያቄ አላቸው።
ትልቁ ያልተመለሰው ጥያቄ በርካታ ሀገሮች የኢኮኖሚ ማስተካከያ ያደርጋሉ ወይንስ አሁን ለችግራቸው የሚሰጠው ገንዘብ በቂ ነው? ለስኬታማ ውጤት በርካታ ጉዳዮች መታየት አለባቸው። አንዱ ትልቁ እስካሁን ያለው ችግር እድገቱ እጅግ አዝጋሚ መሆኑ ነው።
ቡድን 20 በመባል የሚታወቀው የባለጸጋ ሀገሮች ስብስብ ለደሆቹ ሀገሮች የዕዳ ክለሳ እንዲደረግ ከሁለት ዓመት በፊት ወስኗል። ዕዳቸውን ማቅለል ሀገሮች እንደ ምግብ ዋስትና ያሉ ጉዳዮች ላይ እንዲያተኩሩ ይረዳቸዋል። ነገር ግን እስካሁን እፍኝ የሚሞሉ ሀገሮች ብቻ ናቸው የፕሮግራሙ ተጠቃሚ የሆኑት። ቻድ ብቻ ነች የዕዳ መስተካከያውን በተሳካ ሁኔታ የፈጸመችው።
እንግዲህ አመሰግናለሁ። አድማጮች ወደ ምሽቱ የመጨረሻ ትንታኔ ርዕስ ነው የምንሻገረው። የዩክሬን የጦርነት የጦር መሳሪያና ተዋጊዎች ወደ ቻድ ሐይቅ ሸለቆ አካባቢ እንዲገቡ እድል እየሰጠ ነው ስትል የናይጄሪያው ፕሬዝዳንት ተከሱ። በሩሲያና በዩክሬን መካከል እየተካሄደ ያለው ጦርነት ወደ ቻድ ሐይቅ የጦር መሳሪያዎችና ተዋጊዎች እንዲጎርፉ እድል እየሰጠ ነው ሲሉ ናይጄሪያው ፕሬዝዳንት መሐመዱ ቡሃሪ ናቸው የተናገሩት። ቡሃሪ አክለውም ይህ መሆኑ ሽብርተኛ ቡድኖችን ያጠናክራል ሲሉ ማስጠንቀቀዋል። ቲሞቲ አቤዙ ከአቡጃ ይላከውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርባለች።
የናይጄሪያው መሪ ከትናንት በስቲያ ማክሰኞ አቡጃ ውስጥ በተካሄደው የቻድ ሐይቅ ሸለቆ ኮሚሽን የመሪዎች ጉባኤ ላይ ንግግር አድርገዋል። በአካባቢው የተስፋፋ ያለውን ጦር መሳሪያ ለመግታት ስድስቱ የኮሚሽኑ አባል ሀገሮች በበለጠ ንቃትና ትብብር መስራት ይኖርባቸዋል ሲሉ አሳስበዋል። ወደ ዩክሬን የሚላኩ እንዲሁም በሳህል አካባቢ ሽብርተኝነትን ለመዋጋት የታለሙ የጦር መሳሪያዎች አቅጣጫቸውን ወደ ምዕራብ አፍሪካ በመቀየር ሽብርተኛ ቡድኖች እጅ እየገቡ ነው ሲሉ ፕሬዚደንቱ ተናግረዋል። መሳሪያዎቹን አቅጣጫ አስቀይሮ የሚያሻግረው ማን እንደሆነ ፕሬዚደንቱ ዘርዝረው አልተናገሩም። ነገር ግን ሁኔታው የአካባቢው ጸጥታ ላይ አደጋ ደቅኗል ብለዋል። በዚህ አካባቢ የቻድ ሐይቅ ሀገሮች የጋራ ግብረ ኃይል ለበርካታ ዓመታት ከሽብርተኞች ጋር ሲዋጋ መቆየቱ ይታወቃል። አቡጃ የሚገኙት የሩሲያና የዩክሬን ኤምባሲዎች በጉዳዩ ላይ አስተያየት እንዲሰጡ ተጠይቀው ነበር፣ ምላሽ አልሰጡም። ኃይል ተጠቃሚ ጽንፈኝነት ተቃዋሚ አጋርነት የተባለ ቡድን ሊቀመንበር የሆኑት ጄይ ጋስኪያም የዩክሬኑ ጦርነት በአፍሪካ ጸጥታ ላይ አደጋ ደቅኗል በተባለው ይስማማሉ።
The longer this war goes on, the more it opens up for all.
ጦርነቱ በተራዘመ ቁጥር የተለያዩ ቡድኖች አጋጣሚውን ተጠቅመው እንዲንቀሳቀሱ አመቺ ሁኔታ ይፈጥራል። በቀጥታም ባይሆን የገንዘብ ድጋፍ በማድረግና የዓላማ አንድነት በመገንባትና በመሳሰለው ሊሆን ይችላል። ይህ ሲሆን ደግሞ የዩክሬኑን ጦርነት የሚፈልጉትን የሚጠቀሙበት ታጣቂ ቡድኖች ቁጥር እየጨመረ ይሄዳል ማለት ነው።
ህብረ ብሔራት ኃይሎቹ በቻድ ሐይቅ አካባቢ በጽንፈኛ ቡድኖች ላይ አዲስ የጥቃት ዘመቻ ለማካሄድ እቅድ ያላቸው መሆኑን ፕሬዚደንት ቡሃሪ ገልጸዋል። ሆኖም ያ ብቻ እንደማይበቃና በዘላቂ ልማት መታገዝ እንዳለበት ነው ያሳሰቡት። የቻድ ሀይቅ ሸለቆ አካባቢ ሀገሮቹ ኮሚሽን በአሁኑ ወቅት የገንዘብ ቀውስ ውስጥ ገብቷል። እናም አባል ሀገሮቹ በሙሉ ሊባል በሚቻል ደረጃ ለእንቅስቃሴው የሚያስፈልገውን ዓመታዊ መዋጮ ለመስጠት እየተቸገሩ መሆኑ ተመልክቷል። እንደ አውሮፓውያን አቆጣጠር በ2017 ዓመተ ምህረት 2.4 ሚሊዮን ዶላር ያዋጣችው ናይጄሪያ ባለፈው ዓመት የሰጠችው 315 ሺህ ዶላር ብቻ መሆኑ ተመልክቷል። በቻድ ሀይቅ አካባቢ ከ30 ሚሊዮን የሚበልጥ ህዝብ በውጊያና በአየር ንብረት ለውጡ ሳቢያ ተጎድቷል። የኮሚሽኑ የሚኒስትሮች ምክር ቤት ሊቀመንበር የሆኑት የናይጄሪያ የውሃ ሀብት ሚኒስትር ሱሊማን አዳሙ ተጨማሪ እርዳታ እንዲሰጥ ጥሪ አቅርበዋል።
Unfortunately, the commission has been facing financial crisis.
እንዳለመታደል ሆኖ ኮሚሽኑ የገንዘብ ቀውስ ገጥሞታል። የዚህ ምክንያቱ ለውጣው በጀት የሚያስፈልገው የአባላት መደበኛ መዋጮ አለመከፈሉና ያልተከፈለው ውዝፍ መዋጮም ስላለ ነው። ይህን አጋጣሚ ተጠቅሜ ሁላችሁም ለዚህ ወሳኝ ችግር ትኩረት ሰጣችሁ በየሀገሮቻችሁ አስፈላጊውን ቅስቀሳ እንድታደርጉ ላበረታታችሁ ወዳለሁ።
የጸጥታ ጉዳይ ተንታኝ የሆኑት ፓትሪክ አግባሙ በበኩላቸው ኮሚሽኑን ላጋጠመው የፋይናንስ ችግር ምክንያቱ ያለም አቀፉ የምጣኔ ሀብት መዳከም እንደሆነ ይናገራሉ። ችግሩ እንዲቀጥል ከተፈቀደ ጸረ ሽብርተኛ ትግሉን መጓዳቱ የማይቀር ነው ብለውም አሳስበዋል።
Countries around the world across the world currently experiencing
በአሁኑ ጊዜ የዓለም አገሮች የፋይናንስ ችግር ላይ ናቸው። ይህ አካባቢ ያለበት ሁኔታም ከዚህ የተለየ አይደለም። በተለይ ናይጄሪያ ችግር ላይ ነች። ያ ደግሞ ጸረ ሽብርተኛ ጦርነቱን ያዳክመዋል።
የጸረ ሽብርተኛ አጋርነት ተቋሙ ሊቀመንበር ጄጋስኪያም እንዳመለከቱት የዩክሬኑ ጦርነት ሀገሮች ቅድሚያ ትኩረት የሚሰጧቸውን ጉዳዮች እንዲቀያይሩ አስገድዷቸዋል።
ጦርነቱ የመሰረታዊ የኑሮ ወጪ ቀውሱን አባብሶታል። ያ በመሆኑም አገሮች ገንዘባቸውን ወደ ሌሎች ይበልጥ አጣዳፊ ወደ ሆኑ ጉዳዮች እንዲያዛውሩ ግድ ሆኖባቸዋል። ችግሩ ለአንድ ወይም ሁለት ዓመታት ሊቀጥል ይችላል።
ከትናንት በስቲያ ማክሰኞ ፕሬዚደንት ቡሃሪ የኮሚሽኑን ሊቀመንበርነታቸውን ለቻድ ወታደራዊ የሽግግር ፕሬዚደንት ማህማት ኢድሪስ ዴቢ ኢትኖ አስረክበዋል።
ለዚህም ቆንጅትና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ሁለተኛው አጋማሽ ስርጭት ዘልገናል። በኢትዮጵያ ሰዓት ከምሽቱ 3:38 መሆኑን ያመለክታል የስቱዲዮ ሰዓታችን። አሁን ወደ ቀዳሚው ዘገባ እንለፍ። ቀዳሚው ቅንብር በቻይና የቀጠለውን ጸረ መንግስት ተቃውሞ የአፍሪካ መሪዎች በቅርበት እየተከታተሉ መሆናቸውን ይጠቁማል። እንደ አውሮፓውያን የዘመን አቆጣጠር ከ1989 ዓ.ም ወዲህ ያልታየ ነው የተባለውንና በቻይና እየተካሄደ ያለውን የጸረ መንግስት ተቃውሞ የአፍሪካ መሪዎች በቅርብ እየተከታተሉት ነው። ምክንያት ከቻይና ጋር ያላቸው የምጣኔ ሀብት ትስስር ያሳስባቸዋልና። የአሜሪካ ድምጿ ኬት ባርትሌት ናት ከጆሃንስበርግ በላከችው ዘገባ ይህን የጠቆመችው። እንግዲህ ወልዴ ወደ አማርኛ መልሶታል።
ባለፉት ጥቂት ቀናቶች የዓለም አይን በቻይና የተለያዩ ከተሞች በሚካሄደው ከፍተኛ ጸረ መንግስት ተቃውሞ ላይ አርፏል። ተቃውሞው በተለይ በኮቪድ-19 ምክንያት በተጣለው ጠንከር ያለ የቤት መዋል ትዕዛዝ ላይ ያተኮረ ነው። እርምጃው የፕሬዝደንት ሺ ጂንፒንግ ዜሮ ኮቪድ ፖሊሲ አካል ነው ተብሏል። ተቃውሞው የፖለቲካ መልክም ይዟል። ሺ ጂንፒንግ ይውረዱ፣ ኮሚኒስት ፓርቲው ይውረድ የሚሉ መፈክሮች መሰማት ከ30 ዓመታት በፊት በቴንምን አደባባይ ከታየው ተቃውሞ ጋር መመሳሰል ጀምሯል እየተባለ ነው። አሜሪካና ጀርመን በቻይና ሰላማዊ ተቃውሞ መደረጉን መደገፋቸውን ገልጸዋል። አፍሪካ ግን ዝምታን መርጣለች። ያም ሆኖ ግን የተቃውሞ ሰልፉን ባያወግዙም ወይም ባይደግፉም የአፍሪካ መንግስታት ጉዳዩን በቅርበትና በአንክሮ እየተከታተሉ ነው። ምክንያቱም ቻይና የአህጉሪቱ ትልቋ የንግድ ሸሪክ ነችና። ኮበስ ቫን ስታደን ቻይና ግሎባል ሳውዝ ፕሮጀክት የተሰኘው ተቋም ተባባሪ መስራች ናቸው።
In relation to the African responses to it, I think they'll probably be muted.
የአፍሪካን ምላሽ በተመለከተ እንደሚመስለኝ ዝምታን ይመርጣሉ። ነገር ግን ለምሳሌ እንደ የሸቀጥ የንግድ የመሰሉ ጉዳዮች ላይ ሊያስከትል የሚችለውን መስተጓጎል በአንክሮ ያጤናሉ።
በአሜሪካ መከላከያ ሚኒስቴር የአፍሪካ ስልታዊ ጥናት ማዕከል ተመራማሪ የሆኑት ፖል ናንቱሊያ የቻይና ዜሮ ኮቪድ ፖሊሲ በአፍሪካ በሸቀጥ አቅርቦት ላይ የሚያስከትለው ችግር አለ ባይ ናቸው።
There is a concern obviously on the African side.
በግልጽ እንደሚታየው በአፍሪካውያኑ ወገን ስጋት አለ። ከቤት መዋሉ ከቀጠለ አንዳንድ ንግዶች ይስተጓጎላሉ።
ዲሞክራሲያዊቷ ደቡብ አፍሪካ ተቃውሞን በተመለከተ በዩክሬን ላይ እንዳሳየችው አቋም ገለልተኛ ነው የሚሆነው የሚሉት ደግሞ በጆሃንስበርግ የደቡብ አፍሪካ ተቋም የዓለም አቀፍ ጉዳዮች አጥኚ የሆኑት ስቲቭ ግሩዝድ ናቸው።
South Africa is not going to publicly call out China. South Africa is going to keep quiet.
ደቡብ አፍሪካ ቻይናን አታወግዝም። ደቡብ አፍሪካ ጣልቃ ሳትገባ ዝም ነው የምትለው። ለተቃውሞ ድጋፍ የሚሰጡ በፍጹም አይመስለኝም። ቻይና የንግድ ሸሪኳ ነች።
በቻይና ያለውን ተቃውሞ በተመለከተ የደቡብ አፍሪካ ዓለም አቀፍ ግንኙነትና ትብብር ክፍል ሁለት ቃል አቀባዮች አስተያየት እንዲሰጡ በቪኦኤ ጥያቄ ቢቀርብላቸውም የምንሰጠው አስተያየት የለም ብለዋል። ጎረቤትና የቤጂንግ የረጅም ጊዜ ወዳጅ በሆነችው ዚምባብዌ የዛኑ ፒኤፍ ፓርቲ ቃል አቀባይ የሆኑት ክሪስ መትስቫንግዋ እንደ ፖሊሲ ሆኖ ዛኑ ፒኤፍ በተመዳባል አገራት የውስጥ ጉዳይ ጣልቃ አይገባም ብለዋል። በአገሪቱ ያሉ መገናኛ ብዙሃንም በቻይና ስላለው ተቃውሞ አይዘግቡም። በኬንያና ደቡብ አፍሪካ ያሉት ግን ተቃውሞው በግብይት ገንዘባቸውም ሆነ በነዳጅ ዋጋ ላይ እንዴት ተጽዕኖ እንደሚኖረው በማሳየት ላይ ናቸው። ለአሁኑ ግን የቻይና ፖሊሶች በሙሉ አቅማቸው አደባባይ ወጥተዋል። ባለስልጣናትም በማስፈራራት ላይ ናቸው። ግን ደግሞ መንግስት ገዳውን እንደሚያላላ ፍንጮች እየታዩ ነው።
አመሰግናለሁ እንግዳ እንግዱ ክብራትና ክብራን አድማጮቻችን የምሽቱ ስርጭታችን እስከ 4 ሰዓት ይቀጥላል። አሁን ደግሞ ወደ ባህር ዳር የሚወስደን ቅንብር ነው ተከታዩ። በመኪና አደጋ ሙሉ በሙሉ እግሮቿን ያጣች ወጣት በስፖርት ዘርፍ ውጤት ያስመዘገበች ነው። ወጣት እመቤት የተባለችው ይቺ ወጣት በኤሮቢክስ በቅርጫት ኳስ ክልሉን በመወከል በተወዳደረችባቸው ዝግጅቶች ወይም ውድድሮች ጥሩ ውጤት አስመዝግባለች። 4460 ከፍታ ያለውን የራስ ዳሽን ተራራም በመሳብ ወጣለች ትለናለች። ቲክቶክ በተሰኘው የማህበራዊ ትስስር ገጽም ጥንካሬዋን የሚገልጹ ምስሎች እንደምትለቅ ገልጻ በዚህ ብዙ ተከታይ እንዳፈራች ከወጣቷ ጋር ቆይታ ያደረገችው አስቴር ምስጋናው ናት ተከታዩን ያቀናበረችው።
ትውልዷም እድገቷም ባህር ዳር ከተማ የሆነው እመቤት አለ ሁለት ዓመት ሊሞላት ሁለት ሳምንት ሲቀራት ነበር በደረሰባት የመኪና አደጋ ሁለት እግሮቿን እንዳጣች የምትናገረው።
ከደረሰኝ ገና በጻነት 4 ዓመት ሊሞላ ሁለት ሳምንት እንደም ሲቀራይ ከሰፈር አስተራይን ባልጫውታ እየተጫወትኩ ሳለ መኪና ሁለት እግሮቼን ገጨኝ ማለት ነው። እዛው ላይ ነው ኢንተርናሽናል ቁጥጥር ያለው ግሬ ማለት ነው። አጥንቴ ያን ያህል ትልቅ የመኪና ነው ምናምን ያሉኝ አላቆም መቋቋም ስላቃተው ከዛው ነው እግሬን የተቆረጠው ማለት ነው።
ከአባይ ወንዝ ዳርቻ ጨፌ ቆርጠው በመሸጥ የሚተዳደሩት እናቷ ወይዘሮ ሙጭት ገብረ መስቀል እለቱን ሲያስታውሱት
ጨፌ ሄጀ እናቴ ጋር ብቻ ተርኩኝ ዳቦ ገዝቼ እንደገና ሸኘኋት። ሲቀጠቅጠኝ አድሮ እንደገና ሸኘኝ። አደራሽ ናኔ አደራሽ ልጅቱ ቀጥቅጦኛልና አንድ ነገር ያገኛቸዋል ልጅቱ ወይ ከዚህ ወይ ከዛች እችን ስመታታል ማለት ይሄን ጨፌ ልሸጠው ነበር መቶ አይደልኩ። አሁን ስል እንደገና በስድስት ሰዓት ተመጣ ስለወጣ ናኔ እናትሽ ታማለች ያ ማጫን ታምምች ውስጥ ማለት ከመጣጣው ከልጆች ነው እንጂ ከእናቴ ምንም አገኘታል። ስንት መጣ መኪናው ለተደርጓ ታኝ እንደገና ደርጁ ሳገኝ ደነቀቁ። ቁራን ተሸክማ ቆየች። ተሸክማ የተሸከመችበት እጇ እንደዚህ ቀጥቀጥቀጥ እንዳለ ከዛ ተነሳ። ብዙ ጊዜ ተደነቀጠች ታመመች።
እመቤት ከአራት ዓመት በኋላ እግር አልባ በመሆኗ እንዲህ እየተሳበች ህይወትን መግፋት ጀመረች። ከአንደኛ እስከ ስምንተኛ ክፍል ድረስ የትምህርት ቤት ጉዟ መሳብ ነበር። ዘጠነኛ ክፍል ስትገባ ግን ችግሯ ያንገበገባቸው እናት በሌለ ቤታቸው አጋዥ ያሉትን እንዳመቻቹላት ይናገራሉ።
ሳይክል ገዝተው እያፈላጠጠውን ደግሞ አስተማረት ዛሬኬትን ስትሄድ አካል ታድሶ ሳይክል ሰጠ።
እመቤት በዚህ መልኩ 10ኛ ክፍልን አጠናቃለች። ዲፕሎማም ተመረቃለች። አሁን ፊቷን ሙሉ በሙሉ ወደ ስፖርቱ አዙራለች። ጥሩ ውጤትም እየስመዘገበች እንደሆነ ትናገራለች።
አሁን ለምሳሌ ባስኬትቦል ተጫዋች ነኝ። ለክልልም ለብሔራዊ ቡድን ተጫውቻለሁ። 5 አመት በታች ያለው ብሔራዊ ቡድን አለበት። ጥሩ ውጤት አስመዝግበሻል። ባለፈው እንደ ብሔራዊ ቡድን 3ኛ ነው ጣና። እንደ ክልላችን ግን ሁሌም ወርቅ እናመጣለን።
ወርቅም ተሽታያለሽ?
አዎ፣ ኮከብ ተጫዋች ነኝ። ተሸልሜ አውቃለሁ።
መቼ ጀመርሽ?
ውልቸር ባስኬት ጀመር 2008 አካባቢ ማለት ነው የጀመርኩት እና አንድ አምስት ጊዜ ተጫውቻለሁ ማለት ነው። ጠዋት 15 ሰዓት ተነስተሽ ከአባይ ማዶ እዚህ መምጣት፣ ታክሲዎችም ደግሞ አይጭኑንም፣ አይመችሽም ምናምን ለኛ ቦታ አይሰጡንም እና በጣም ከባድ ነው፣ ቻሌንጅ አለው። ብርሽን ከብርሽ ለምትሄጂ ታክሲ አለ፣ ታክሲ ልጅ እንትን አለ። በዛ ላይ ደግሞ ጨለማ ነው የምትመጭበት እና በዛ ላይ ደግሞ ክፍያ የለውም ምናምን። ለራስ ፍላጎትና ስሜት ነው እንጂ የምትጫወቱ ብዙም አይደለም። ብዙ ቻሌንጅ ነው ያለው፣ ግን ቻሌንጅ ተቋቁመን ነው ሁሉም እዚህ ጋር የሚሰራው ማለት ነው።
ቲክቶክ በተሰኘው የማህበራዊ ትስስር ገጽ ላይም 20,000 ተከታዮች እንዳፈራች ትናገራለች። በዚህ የማህበራዊ ትስስር ገጽ ታዲያ እንጀራ ስትጋግር፣ ልብስ ስታጥብ፣ ዋና ስትዋኝና የራስ ዳሽን ተራራን ስትወጣ የሚያሳየውን እንቅስቃሴውን ታጋራለች።
የራስ ዳሽን ተራራ መውጣት 4446 ነው ርቀቱ መሰለኝ፣ ባረሱ ከፍተው ማለት ነው። ያንን ተራራ እኔ አካል ጉዳተኛ እግር ሳይኖረኝ መውጣት በጣም ከባድ ነውና ደስ ይላል ብቻ።
ይህንን የምታደርገው አካል ጉዳተኝነት ከምንም እንደማያግድ ለማሳየት ነው ትላለች።
ቲክቶክ ላይ ማርክ እየሰራው ነው ያለውን ነገር ማለት ነው። ሰው የሚያስበው ማለት ነው አካል ጉዳተኛ ጥገኛ፣ አካል ጉዳተኛ ለማኝ፣ ከሰው ተረጃ አርጎ ስለሚያስብ ያንን ነገር ተብሬ ለመውጣት ማለት ነው። የማልሰራው ነገር የለም። ደረጃ ወጣለው፣ ቤት ውስጥ ሰራ ሰራለው፣ ልብስ አጥባለው፣ በጂም ስፖርቶችን ስሰራ አሳያቸዋለሁ እና ዋናን ሰውን ያሳያለሁ። ያንን ነገር ማድርገው ማህበረሰቡ አካል ጉዳተኛ እንደሚችል እንዲያውቅ ማለት ነው እና በዛ ነገር ሰራለው ማለት ነው።
እመቤት አሁን ውስብስብ ችግሮች እንደገጠማት ትናገራለች። ታክሲዎች እሷን ለመጫን ፈቃደኛ ባለመሆናቸው ምክንያት ብዙ ኪሎ ሜትር ርቀቶችን ተጉዛ ልምምድ ለማድረግ ተገዳለች። በዛ ላይ በልጅነቷ በብስክሌት አፈናጦ ትምህርቷን እንድትጨርስ የረዳት ወንድሟ በአእምሮ ጤና ታሟል። እናቷ ግራ በመጋባት ውስጥ እንዳሉ ትናገራለች።
አሁን እኔን ያስቸገረኝ ያለ የትራንስፖርት ችግር ነው። ከተማም ስለሆነ ሩቅ ስላለ ዊልቸርም ደግሞ እና በእጄ እንደዚህ ያርኩ ስለምነደው ወይ ሞተር ወይ ወደ ሌላ ነገር ቢቀየር ከዚህ የበለጠ መንቀሳቀስ እችላለሁ እና ደግሞ የራስ የሆነ ስራ ከፍቼ በእኔ ስር ሌላ ተጓዳኞች ሰራተኞችን ቀጥሬ ብሰራ እንደዛ አስባለሁም። እንደዛ ቢደረግልኝ አቅም ያለው ድርጅት ወይም ሰው ካለ እንደዛ ቢያደርግልኝ የሆነ በራሴ ወይም ቡቲክ ቤት ወይም የኮስሞቲክስ ቤት ከፍቼ በእኔ ስርም ሌላ አካል ጉዳተኞችም የስራ እድል ብፈጥር ደስ ይለኛል። እንደዛ ማድረግ ማለት እና ደግሞ እሱ ሰው ሰራሽ አካሉ እዚህ ኢትዮጵያ ውስጥ ብዙም ስለማይመች ውጭ ካለ ድጋፍ ቢደረግልኝ ደስ ይለኛል። ቆሜ ብል ደስ ይለኛል፣ አይቼ የማላውቀውን ነገር።
እመቤት በተወዳደረችባቸው በክልል በሀገር አቀፍ እንዲሁም በውጭ መድረኮች ሁሉ ጥሩ ውጤት ብታስመዘግብም ለህይወት ለውጥ የሚሆን ሳንቲም ግን እስካሁን እንዳላገኘች ትናገራለች። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
አስቴርን አመሰግናለሁ። ባለ ታሪኳም እመቤት አለም በጣም የምትደንቅ ወጣት ናት። አድማጮች፣ ወደ ተከታዩ ቅንብር ስናልፍ ታዲያ በኢትዮጵያ ውስጥ ያሉ ግጭቶች በዘላቂነት ሊፈቱ የሚችሉት አገር በቀል የግጭት አፈታት ዘዴዎች ተግባራዊ ሲሆኑ ነው ሲሉ አንድ የአገር በቀል እውቀቶች አጥኚ እና የአገር ሽማግሌዎች ተናገሩ። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ያጠናቀረው።
የአገር በቀል እውቀት ጥናትና ምርምር ባለሙያ አቶ አብዱልፈታ አብዱላ በኢትዮጵያ የተጠኑ ከ100 በላይ የግጭት አፈታትና ዳኝነት እውቀቶች ስለመኖራቸው በጥናት መረጋገጥም ስላሏል።
ከ100 በላይ ሌቨል ሲስተም የሆኑ የግጭት ፈታት ኤለመንት ያላቸው፣ በአጠቃላይ ግን ከ100 በላይ የፍትህ ስርዓቶች እንዳሉን፣ ባህላዊ የፍትህ ስርዓቶች እንዳሉን ወይም የአስተዳደር ስርዓቶች እንዳሉን አጥንተናል።
ብዙ ባህላዊ ግጭት አፈታት ዘዴዎች ይኖሩ እንጂ ተግባራዊ ሆነው ግጭቶች ተነስተው ብዙ ጉዳትና ውድመት ከማድረሳቸው በፊት የመፍትሄ አካል ሲሆኑ አይታይም የሚል ወቀሳ ይቀርብባቸዋል። አቶ አብዱልፈታ ችግሩ መገለላቸውና ለዘመናዊ እንጂ ለሀገራችን ውቀት ትኩረት ባለመሰጠቱ ነው ይላሉ።
የሀገራችን የትምህርትና የአስተዳደር ስርዓት ውጫዊ ስለሆነ ሀገራዊ ቤዝ ወይም መሰረት ስለሌለው የትምህርት ስርዓታችንና የመንግስት አስተዳደር ስርዓታችን ሁሉም ከውጭ የመጣ ስለሆነ በሀገሪቱ ውስጥ ምን አለን ምን አልነበረንም ብሎ ያቀናም ለማጥናት ፍላጎትም እስካሁን ያሳየ የለም። ስለዚህ እነዚህ ስርዓቶች አሉ፣ በየአካባቢያቸው የቻሉትን ያህል ይሰራሉ። የመንግስት እውቅና የላቸውም፣ ድጋፍ የላቸውም። በትምህርት ስርዓት ውስጥ ለኢትዮጵያዊ ትውልድ አይሰጡም። ስለዚህ ነግሬክቶች ናቸው። ያም ሆኖ ግን በየሰፈራቸውና አካባቢያቸው በቻሉት ሁኔታ የአቅማቸውን ይሰራሉ። ያም ሆኖ ግን 80% የሀገሪቱ የፍትህ ችግር በመፍታት ላይ ያሉት እነሱ እንደሆኑ ጥናቶች ያስረዳሉ።
ትልቅ የሚባለው ክልል ከክልል ብሔር ከብሔር ጋር ሲጋጩ ጥቅም ላይ የማይውልበትን ምክንያት ተናግሯል።
ከመቶ ዓመት ወዲህ ሀገሪቷ ያላትን እውቀት ያላትን የችግር መፍቻዎች ከትውልድ ወደ ትውልድ ማስተማሪያ መንገድ ማድረግ አልቻለችም። ምክንያቱም የውጭውን ነው፣ ከውጭ የሚገኝ እውቀት ወይም ትምህርት ወይም የአስተዳደር ስርዓት እሱን ነው አምጥቼ ያስተምራለሁ የሚለው። የውጭውን አምጥተህም ለህዝብ ማስተማር አልቻልክም፣ የራስህንም ደግሞ እንደ ጥቅም መሳሪያ ወስደህ ለትውልዱ ለሀገርህ ለመንግስትህ አገልጋይ ልታደርገው አልቻልክም። ምክንያቱ ይሄ ነው። አሁን ከሁለት ያጣን ነው ኢትዮጵያውያን።
የተለያዩ ብሔር ብሔረሰቦችና ህዝቦች የራሳቸው የሆነ የግጭት አፋፍ ዘር ያላቸው ቢሆንም በተለያዩ ምክንያት ተግባራዊ አለመሆናቸውን ነው የአገር ሽማግሌዎች የሚናገሩት። የጋሞ ሽማግሌ አቶ ኤልዶማኔ አንዱ ሲሆኑ ባህላዊ ግጭት አፈታት በመሐላና በእውነት ላይ የተመሰረተ በመሆናቸው ችግር ፈቺ ናቸው ይላሉ።
ባህላዊ ዳኝነት ቦታ ላይ ሰው ቆሞም እንኳን ውሸት አያወራም። ውሸት ያወራ እውነት እስቲ ሰማይን አይተ ምድር የመፈጠረ አምላክ አለ እስቲ አውራ ይላሉ። የዚያን ጊዜ ምንድነው ውሸት ተሰራ ሰው ሰውነቱን ይንቀጠቀጣል፣ ምላሱ ይያያዛል። ምክንያቱም እነዚህ የተቀመጡት ሽማግሌዎች በየጎሳቸው መሪ ናቸው። ሁለተኛ ደግሞ ያው ለእግዚአብሔር ጸሎት የሚያደርሱ ናቸው እና ውሸት አይነገርም በዛ ቦታ ላይ። ስለዚህ ግድ ያምናል፣ የሰራውን ወንጀል ሁሉ ያምናል። በዛ መልኩ ነገሮች እየተፈቱ የቆዩበት ሁኔታዎች አሉ።
የጎንደር የአገር ሽማግሌዎች መማክርት ሰብሳቢ አቶ ባዩ በዛብህ በበኩላቸው ለባህላዊ ግጭት አፈታት እድል ከተሰጠ በአገሪቱ የተለያዩ ቦታ ያሉ ችግሮችን እንደምሰራ ተናግሯል።
የኢትዮጵያ የሽማግሌና መማክርት ጉባኤ አባል ነኝ። የፌደራል መንግስቱ በህዝብ የተመረጥኩ እና በተለያዩ የስብሰባ ቦታዎች እገኛለሁ። በኢትዮጵያ ውስጥ በሽምግልና በሚደረጉ ጉዳዮች እገኛለሁ። ይሄ አሁን የተቋቋመው የሰላምና ማን ነው የምክክር መድረክ በመንግስት ታውቆና በህግ ተደግፎ እንዲቋቋም ሐሳብ ያቀረብን እኛ ነን። አንዱን የነገው በግልጽ የተናገርኩት ይሄን በሪከርድ የተያዘ ነው እና ይሄ መፍትሄ ይሆናል ብዬ አምናለሁ።
አቶ አብዱልፈታ እንደ ሰማነው የኢትዮጵያ ጦርነት ያሉና በተለያዩ ጊዜ በህዝቦች መካከል የተፈጠረው ግጭትና ቁርሾ ለመጨረሻ ጊዜ እንዳት የሚያገኙት አገር በቀል የግጭት አፈታትና ባህላዊ እርቅ ተግባራዊ ሲሆኑ ነው በማለት ተናግሯል።
ይህ ሳይንሳዊ እውቀት ነው ማለት ይሄ ምንህ ባህላዊ ነገር አይደለም። ምንግርህ አንድ ማንኛውም ነገር ሳይንስ የሚለው በነባራዊ ሁኔታ ከአካባቢው ሁኔታ ከማንነት ጋር ተያይዞ ነው ነገሮችን የምትፈታው። የአፍሪካን ችግር በአፍሪካ መንገድ ካልፈታው፣ የኢትዮጵያን ችግር በኢትዮጵያዊ መንገድ ካልፈታው በስተቀር የኢትዮጵያን ችግር በጠፈርም በማርስም መንገድ ብታመጣ አይሆንም። ይህ ሳይንስ ነው የሚለው እኔ አይደለሁም። ወይም ሳይንሳዊ መንገድ ብንሄድ ይፈታል፣ ቀላል ነው። ምክንያቱም የአካባቢህን ችግር አካባቢህን ይመስላልና በአካባቢው እውቀት ነው መሰረት አድርገህ የምትፈታው።
የአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
ዮናታንን ለዘገባው አመሰግናለሁ። አድማጮች አሁን ለምሽቱ የመጨረሻው ያደረግነው ቅንብር ነው የምናልፈው። በኢትዮጵያ እድሜያቸው በፋይናንስ ተቋማት ለመገልገል ከደረሱ ታዋቂዎች ውስጥ 55% ወይም 30 ሚሊዮን የሚሆኑት የባንክ ሂሳብ እንደሌላቸው ብሔራዊ ባንክ አስታወቀ። የባንክ ሂሳብ ኖሮት በፋይናንስ ተቋማት የሚገለገለው ህዝብ ቁጥር 45% ብቻ እንደሆነ ብሔራዊ ባንክ የፋይናንስ አካታችነት ጽህፈት ቤት ዲሬክተር አቶ ተመስገን ዘለቀ ናቸው ለአሜሪካ ድምጽ የተናገሩት። የአሃስ ከሳህራ በታች ካሉት የአፍሪካ ሀገሮች ጋር ሲነጻጸር ዝቅተኛ መሆኑም ተገልጿል። ገብረ ሚካኤል ገብረ መድን እንዲህ አጠናቅሮታል።
የምስራቅ ጎጃም ነዋሪ የሆኑት አርሶ አደር ደህንነት ዋሴ በባንክ እንደማይጠቀሙና የባንክ ሂሳብም እንደሌላቸው ይገልጻሉ። በባንክ መጠቀም ትርፍ የለውም ሲሉም ይናገራሉ።
ባንክ ባስቀምጠው ምንም ጥቅም የለውም ብዬ ነው። ምክንያቱም አንድ አሁን ለምሳሌ 10,000 ብር ምናምን ባንክ ባስቀምጥ እስከ ሳምንት ድረስ ባስቀምጠው ማለት ነው ያን ብር ዞሮ ተስም የለውም በሳምንት ወጪ ሳወጣው 30 ብር ወይም 50 ብር ሁሉ ባገኘው ነው። እዚህ ግን አንድ 10 ሺህ ብር ወይም በት ወይም ካልት ወይም ፈረስ ገዝቼ ወይም ምናምን ገዝቼ ባቆየው 2000 ብር ወይም ከ2000 ብር በላይ ምናምን ነው የማገኝለት። ስለዚህ ጉዳይ ነው እኛ ማልከፈው ምክንያት ስለ ነው።
በኢትዮጵያ እንደ አቶ ደህነት ዋሴ በተለያዩ ምክንያቶች በፋይናንስ ተቋማት ውስጥ ሂሳብ የሌላቸው ሰዎች በርካቶች ናቸው። በብሔራዊ ባንክ የፋይናንስ አካታችነት ጽህፈት ቤት ዳይሬክተር አቶ ተመስገን ዘለቀ ለአሜሪካ ድምጽ ሲናገሩ በፋይናንስ ተቋማት ሂሳብ ሊኖረው ከሚገባው ህዝብ ውስጥ ከግማሽ በታች ያህሉ ብቻ ነው ሂሳብ ያለው ብለዋል።
ይሄ ኢንዲፔንደንት በሆኑ ተቋማት ነው የሚደረገው። ብዙ ጊዜ ታማኝነት ያለውና ወጥ የሆነ ስታንዳርድ ይሰራው ግሎባል ፊንዴክስ የሚባለው በወርልድ ባንክ የሚጠናው ጥናት ነው። በሱ መሰረት ስናየው ኢትዮጵያ ሆነ ያለችበት ደረጃ ወደ 45% ላይ ነው የሚገኘው።
ይህ ደግሞ ከሰሃራ በታች ካሉት ሀገራት ጋር ሲነጻጸር ያነሰ እንደሆነ አቶ ተመስገን ከዚህ ቀደም በሰጡት መግለጫ ተናግሯል።
ካዳልቱ 45% ኢንክሉድ ነው ስንል 55% ኤክስክሉድ ነው ማለታችን ነው። ይሄ እንግዲህ 30 ሚሊዮን የሚሆነውን አዳልት ኤክስክሉድድ ነው ማለት ነው። የኢትዮጵያ የፋይናንስ አካታችነት ደረጃ ከሌሎች በአንጻራዊነት ለምሳሌ ኬንያ ወደ 79% ላይ ነው፣ ዩጋንዳ 66 ነው፣ ታንዛኒያ 52 ነው፣ ጋና 68 ነው፣ የሰብሳሃራ አፍሪካ አቨሬጅ ደግሞ 55% ነው። እንግዲህ የኢትዮጵያን በአንጻራዊ ደረጃ ስናየው ከሰብሳሃራ አፍሪካ አቨሬጅም ዝቅ ያለ መሆኑን መረዳት ይቻላል።
የፋይናንስ ተቋማት ኢንቨስትመንትን እንደሚያሳልጡ የሚናገሩት የኢኮኖሚ ባለሙያው አቶ ጋሻው ደሳለኝ ደግሞ የፋይናንስ አካታችነት ዝቅተኛ መሆን ልማትን ይጎዳል ይላሉ።
ብድር የማያገኙ ሰዎች እውቀትም ቢኖራቸው ክህሎትም ቢኖራቸው ስራ ለመስራት ቢፈልጉ ሁልጊዜ ዲፔንድ የሚያደርጉት ያላቸው ትንሽ ሴቪንግ ላይ ይሆናል ማለት ነው። ስለዚህ ትንሽ ሴቪንግ ላይ ያላቸው እነዚህ ሰዎች በአብዛኛው እንደዚህ አይነት ሰዎች ጋር ሰዎች ናቸው። ድሃ የሆኑ ሰዎች፣ ወጣት የሆኑ ሰዎች በአብዛኛው ሴቶች እና በኢንተርፕራይዝ ደረጃ ደግሞ እንደዚህ የስሞል ስኬል ኢንተርፕራይዝ የሚሰሩ ኤስኤምኢ የሚባሉ ኢንተርፕራይዞች እነዚህ ብዙ ጊዜ የመበደል እድላቸው ዝቅተኛ ነው። ስለዚህ አጠቃላይ ኢኮኖሚው ይህንን በማጣት ይጎዳል ማለት ነው። የፋይናንሻል አካታችነት ቢኖር የሚፈጠሩ ከኢኮኖሚ ግሮዝ ባሻገር ብዙ ፍትሐዊነትን የሚያሳዩ የኢንካም ኢኒኳሊቲ የገቢ አለመጣጠርን የመቀነስ፣ የተሻለ ትምህርት የማግኘት፣ የተሻለ የጤና አጠባበቅን የማግኘት እነዚህ ነገሮች እንግዲህ በፍትሐዊነት ደረጃ የሚነሱ ጥያቄዎች ናቸው። እነዚህን ሁሉ የመቀነስ እድል ይኖረዋል ማለት ነው። ለምን ፋይናንሻል ኢንክሉዥን አለ ወይም ደግሞ የፋይናንስ አካታችነት አለ ካለ ሰው ሰዎች ኦፖርቹኒቲ ያገኛሉ፣ እድል ያገኛሉ። ስራ የመፍጠር ኢንካም ጀነሬት የማድረግ ሴቭ የማድረግ መልሶ ኢንቨስት የማድረግ ራሳቸው ላይ ለትምህርታቸው፣ ለጤናቸው፣ ለቤተሰቦቻቸው፣ ለልጆቻቸው እድገት ላይ ያንን ሁላ ስለሚያደርጉ ብዙ የፍትሐዊ ጥያቄዎችን ሊመልሱ የሚችል ነገር ነው ማለት ነው። የፋይናንስ አካታችነት
ለፋይናንስ አካታችነቱ ዝቅተኛ መሆንም የተለያዩ ምክንያቶችን ይጠቅሳሉ አቶ ጋሻው።
የአጠቃላይ የትምህርት ማለት ወጣቶች፣ በሴቶች፣ በገጠር በሚኖሩ በተለያዩ ቦታዎች ላይ እንደ ልብ ያለ መስፋፋት አንዱ ፋክተር ነው። ገቢያቸው የተሻለ የሆኑ ሰዎች ገቢያቸው ዝቅተኛ ከሆኑ ሰዎች የተሻለ ወደ ፋይናንሻል ሴክተር የመሄድ የመቆጠብ አካውንት የመክፈት ሴቪንግ የመውሰድ ብድር የመውሰድ ብድራቸው እንደዚሁ ከፍተኛ ነው እና አንዱ በዛ ቦታ የምናየው አንዱ እንትንም ነው። ሌላው እንግዲህ እንደዚሁ የጀንደር ጋፖችም አሉ። ለምሳሌ በሴትና በወንድ መካከል እንደዚሁ ከፍተኛ የሆነ የፋይናንሻል አካታችነት ልዩነታቸው አሉ። ከማዕከል ርቀው ያሉ ክልሎቻችንን ብትወስድ እንደ አፋር፣ ሶማሌ ያሉት ጂኦግራፊያቸው ከማዕከል ርቆ ያሉ ቦታዎች ወይም ደግሞ ዲስፐርስ ዲፖግሬት የሆኑ አካባቢዎች እንደዚሁ በዚህ ምክንያት የፋይናንስ መጠቀም ወይም አካሽን ሶስ የመወከል እድላቸው በጣም ጠባብ ነው። እንደዚሁ ደግሞ በገጠርና በከተማም እንደዚሁ የተለየ እንትን አለው። ባንኮቻችን፣ ኢንሹራንስ፣ ማይክሮ ፋይናንስ፣ የሴቪንግ ማንኛቸው ኢንስቲትዩሽኖች ወደ እነዚህ ኤሪያ ሄዶ ሰርቪሳቸውን ለማስፋፋት ያለ ያላቸው ኢንሴንቲቭ ብዙ ስለሆነ አንዱ እንግዲህ ከሰፕላይ ሳይድ የምናየው ይሄ ነው።
እንደዛም ሆኖ የአገልግሎቱ ተጠቃሚዎች ብዛት እያደገ እንደሆነ ይገልጻሉ አቶ ተመስገን።
እድገቱ በከፍተኛ ደረጃ ላይ አለ። እንግዲህ ይሄ ለምን ሆነ ብለን ስናስብ እንግዲህ ብዙ ምክንያቶችን መጥቀስ እንችላለን፣ ግን ዋና ዋናዎቹን አንድ ሁለቱን ላንሳ። የመጀመሪያ ኢንፍራስትራክቸር ነው። የቅርንጫፎች ዝርጋታ፣ የወኪሎች በብዛት መምጣት፣ የኤቲኤም እንደዚሁ መስፋፋት፣ የፖስት ዲቫይስስ መስፋፋት፣ የሞባይል መኒ እድገት በጣም በከፍተኛ ደረጃ አምና ወደ 24 ሚሊዮን አጠቃላይ የነበረው ዘንድሮ ወደ ወደ 49 ሚሊዮን አካባቢ ደርሷል ነው ኦልሞስት 100% እድገት ለማሳየቱ እነዚህ ነገሮች ሞባይል መኒ ኢንተርኔት ባንኪንግ ካርድ ባንኪንግ እድገታቸው ታይዞ በማደጉ ይሄንን ውጤት ሊያመጣ ይችላል።
የአገልግሎት ተጠቃሚዎች ብዛት እያደገ ቢመጣም የባንኮች አገልግሎቱ ደግሞ የተለያዩ ችግሮች እንዳሉበት ደንበኞች ይገልጻሉ። አቶ ቢነጋ አማሃ
የባንክ አገልግሎቶች እጅግ በጣም አስቸጋሪ ናቸው። አንዳንዶቹ ባንኮች በገዛ ገንዘብ ለማውጣት ገንዘብ ለማስገባት ረጃጅም ሰልፍ ነው የሚጠብቁ። ኔትወርክ አይሰራም ይሉሃል። አንዳንዶቹ ጋር እንደውም ስትገባ ደግሞ በስተንግዶቸውም ጥሩ አይደለም። በርካታ ችግሮች አሉ በባንክ ዙሪያ።
መንግስት የፋይናንስ አካታችነትን ለማሳደግ እስከ 2018 ዓመተ ምህረት ድረስ የሚተገበር ብሔራዊ ስትራቴጂ አዘጋጅቶ እየሰራ እንደሆነ ታውቋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አመሰግናለሁ ገብረ ሚካኤል። አድማጮች ስርጭታችንን እዚህ ላይ አበቃ። ነገ ምሽት 3 ሰዓት ላይ መልሰን እንገናኝ። አስተናግዳችኋለሁ አከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር ተሰናበታለሁ። ሰላም ደህና ደሩ።